የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ማክሰኞ ግንቦት 27 2016 ዓ ም ስርጭታችን ጀመረ። ኢትዮጵያ በአመፅ ተግባር ላይ ተሳትፏል የተባሉ ፓርቲዎች ዳግም ሕጋዊ እውቅና እንዲያገኙ የሚያስችል የአዋጅ ማሻሻያ ማጽደቋ ተሰምተዋል።
ወደ ሀገራዊ ምክክር መድረኩ ለመምጣት ወደ ሰላማዊ እንቅስቃሴ ለመምጣት ቢፈልጉ ለሁሉም መንገድ እንዲከፍት በር እንዲከፍት ተደርጎ የተዘጋጀ እንደሆነ አጽንኦት መስጠት ፈልጋለሁ።
የኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። ሰላም ጤና ይስጥልኝ፣ እንደምናምሽታችኋል፣ እንደምንውላችኋል ተመልካቾቻችን፣ እንዲሁም አድማጮቻችን። ይህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ በቅንብሩ አብሮኝ ያመሻል። ዝግጅታችን እስከ አራት ሰዓት ድረስ አብሮ ይቆያል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። አስማሙ ይጠብቃችኋል።
ሰላም አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል። የምሽቱን ዜናዎችን ማቀርብላችሁ አስማማየ ነው ነኝ። ዋና ዋናዎቹ የናይጄሪያ ሰራተኛ ማህበራት የሥራ ማቆም አድማቸውን ዛሬ ለአንድ ሳምንት አቋርጠዋል። ላልተወሰነ ጊዜ እንዲቀጥል የታቀደውን የሥራ ማቆም አድማ ለማቋረጥ የወሰኑት ከመንግስቱ ጋር ስለ አዲስ የሰራተኞች ዝቅተኛ የደሞዝ ክፍያ ለሚደረገው ድርድር ጊዜ ለመስጠት በሚል መሆኑን አመልክተዋል። የናይጄሪያ መንግስት የወሰዳቸው የለውጥ እርምጃዎች ያስከተሉትን የኑሮ ውድነት መናር ቀውሱን አባብሶታል። ሁለቱ ትላልቆች የናይጄሪያ ሰራተኛ ማህበራት የጀመሩት የሥራ ማቆም አድማ አገር አቀፍ የኃይል ማመንጫዎችን ያስቆሙ ሲሆን በረራዎችንም አስተጓጉለዋል። ሰራተኛ ማህበራቱ ትላንት ማታ ከመንግስት ጋር የተነጋገሩ ሲሆን መንግስት ያቀረበውን 41 ዶላር ከ38 ሳንቲም የሰራተኞች ዝቅተኛ የወር ደሞዝ ክፍያ ከፍ ለማድረግ መስማማቱ ተነግሯል። በምን ያህል ከፍ እንደሚያደርግ ግን እስካሁን አልተገለጸም። የናይጄሪያ ፕሬዚዳንት ቦላ ቲኑቡ የነዳጅ ዋጋውን እንዲጨምር አድርገው የቆየውን ድጎማ ለማንሳት የወሰዱት እርምጃ እንዲቀለብሱ ጫናው በርትቶ ቀጥሏል። ዩናይትድ ስቴትስ ለጋዛ ተኩስ አቁም እቅድ ተጨማሪ ድጋፍ ለማሰባሰብ ጥረት ይዛለች። የጋዛ ጦርነት በጊዜያዊነት እንዲገታ፣ የሰብአዊ ረድኤት አቅርቦቱም እንዲጨምር፣ እንዲሁም ሐማስ ታጋጆች እንዲለቅ የቀረበው የተኩስ አቁም ሀሳብ ዛሬም እጣ ፈንታው አልለየም። ሐማስ ለቀረበው ሐሳብ እስካሁን መልስ ያልሰጠ ሲሆን የእስራኤል ባለሥልጣናት በአንዳንዶቹ የተኩስ አቁም እቅዶች ዝርዝሮች ላይ ጥያቄ አነስተዋል። የዩናይትድ ስቴትስ እቅዱ ተቀባይነት አግኝቶ በሥራ ላይ ይውል ዘንድ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትን እገዛ በመጠየቅ ላይ ነች። ቪኦኤ ያነበበው የዩናይትድ ስቴትስ ረቂቅ ውሳኔ ሐማስ የተኩስ አቁም ስምምነቱን በአስቸኳይ ያለ ቅድመ ሁኔታ ተቀብሎ ተግባራዊ እንዲያደርግ ይጠይቃል። ስምምነቱ በአፋጣኝ ሥራ ላይ ከዋለ ተኩስ እንዲቆምና የእስራኤል ኃይሎች በጋዛ የሕዝብ መኖሪያ አካባቢዎች እንዲወጡ ታጋቾች እንዲለቀቁ የሚያደርግ መሆኑ በረቂቅ ውሳኔው ላይ ተመላክቷል። ከዚህም ሌላ ሰብአዊ እርዳታው እንዲያድግና መሠረታዊ አገልግሎቶች እንዲቀጥሉ እንዲሁም ፍልስጤማውያን ስደተኞች ወደ መኖሪያቸው እንዲመለሱ የሚያደርግ መሆኑን ረቂቅ ውሳኔው ያሳያል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር ትናንት ሰኞ ለጋዜጠኞች በሰጡት ቃል የተኩስ አቁም እቅዱ ባለፈው ሐሙስ ለሐማስ የቀረበለት መሆኑን ገልጸው ገና መልስ እንዳልሰጠም አስታውቋል። በእቅዱ ውስጥ የተካተቱት አበይት ነጥቦች ከበርካታ ሳምንታት በፊት ሐማስ ካቀረበው ሐሳብ ሙሉ በሙሉ ማለት በሚቻል ደረጃ ተመሳሳይ ነው ሲሉም አክለዋል። በቀረበው እቅድ ውጊያ ለስድስት ሳምንታት እንዲገታ፣ አንዳንዶቹ ታጋቾች እንዲለቀቁ፣ በየቀኑ 600 እርዳታ የጫኑ መኪናዎች ለፍልስጤማውያን እንዲደርሱና ተኩስ በዘላቂነት እንዲቆም የሚያደርግ ቀጣይ ድርድር እንዲካሄድ የሚሉ መሠረታዊ ዝርዝሮች ተካተውበታል። ትላንት ሰኞ የዩናይትድ ስቴትስ ባለሥልጣናት ሲናገሩ የተኩስ አቁም ሐሳቡን ፕሬዚዳንት ጆ ባይደን ባለፈው ሳምንት በይፋ ቢያቀርቡትም የእስራኤል የተኩስ አቁም ሐሳብ መሆኑን በአጽንኦት ተናግረዋል። የዋይት ሀውስ የብሔራዊ ጸጥታ ጉዳዮች ቃል አቀባይ ጃን ከርቢ ለጋዜጠኞች በሰጡት ቃል ከአሁን ቀደም ባለሥልጣናት ድርድሮች እንዳይሰናከሉ በመስጋት በይፋ ለመናገር ፈቃደኛ እንዳልነበሩ አስታውሰው አሁን በይፋ መነገሩ የእስራኤል ባለሥልጣናት ላይ ጫና ለማሳደር ተብሎ ሳይሆን ሐማስና መሪዎቹን ለመጫን ነው ብለዋል። ቀደም ሲል ጃን ከርቢ ሐማስ የተኩስ አቁም ሐሳቡን ከተቀበለ እስራኤል እንደምትቀበልም ተናግረው ነበር። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትላንት ሀገራቸው ለምክር ቤታዊ ኮሚቴ ባደረጉት ንግግር ያቀረብናቸው ቅድመ ሁኔታዎች ሳይሟሉ በተኩስ አቁም ሐሳቡ ተስማምቷል መባሉ ስህተት ነው ማለታቸውን ከጽህፈት ቤታቸው የወጣው መግለጫ አመልክቷል። በኢንዱስትሪ የበለጸጉ የቡድን ሰባት አባል አገሮች ትላንት ሰኞ ባወጡት የጋራ መግለጫ ደግሞ የቀረበውን የተኩስ አቁም እቅድ ሙሉ በሙሉ እንደሚደግፉት አስታውቀዋል። ይህ በእንዲህ እንዳለ ትላንት ሰኞ በኢንተርኔት በርቀት የተሰበሰቡት የግብፅ፣ የዮርዳኖስ፣ የሳውዲ አረቢያ፣ የካታርና የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትሮች ዘላቂ የተኩስ አቁም ድርድር እንዲደረግባቸው የተያዘውን ጥረት እንደሚደግፉ አስታውቀዋል። በፕሬዚዳንት ባይደን የቀረበውን የተኩስ አቁም እቅድ ከልብ አዎንታዊ በሆነ መልኩ ማጤንም አስፈላጊ መሆኑን አጽንኦት ሰጥቶ አሳስቧል። በተያያዘ ዜና በጋዛ በተለይም ሰሜናዊና ደቡባዊ ጋዛ የቀጠለው ውጊያ ለፍልስጤማውያን እጅግ አጣዳፊ የሆነውን ሰብአዊ እርዳታ ለማቅረብ የባሰ አዳጋች እያደረገው መሆኑን የተባበሩት መንግስታት ድርጅት የሰብአዊ ረድኤት ባለሥልጣናት አስታውቀዋል። የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሃሪስና የዋይት ሀውስ የብሔራዊ ጸጥታ አማካሪው ጃክ ሰለቫን እንደ አውሮፓውያን አቆጣጠር ሰኔ 15 ቀን ስዊዘርላንድ ውስጥ በሚካሄደው የዩክሬን ጉባኤ ላይ እንደሚገኙ ዋይት ሀውስ ትናንት ሰኞ ባወጣው መግለጫ አስታውቋል። ምክትል ፕሬዚዳንት ሃሪስ ወደ ስዊዘርላንድ የሚጓዙት ዩክሬን ሉዓላዊነቷን እና የግዛት አንድነቷን እንዲሁም የተባበሩት መንግስታት ድርጅት ቻርተር መሰረት ባደረገ መንገድ ፍትሐዊና ዘላቂ ሰላም ለማግኘት የያዘችውን ጥረት ዋሽንግተን እንደምትደግፍ በድጋሚ ለማረጋገጥ መሆኑን ከኮሚኒኬሽን ዳይሬክተራቸው ክሪስቲን አለን አመልክተዋል። የዩክሬን ህዝብ ሩሲያ የቀጠለችውን ወረራ ለመመከት የሚያደርገውን ትግል ዩናይትድ ስቴትስ ትደግፋለች ብለዋል። ክሬምሊን ስለ ዩክሬን ሰላም የሚደረግ ንግግር ሩሲያን ማሳተፍ እንዳለበት በተደጋጋሚ ይናገራል። ሩሲያ በስዊዘርላንድ ጉባኤ እንድትሳተፍ አልተጋበዘችም። ቻይናም ሩሲያን ጨምሮ ሁሉም ወገኖች እኩል የሚሳተፉበት ጉባኤ እንዲካሄድ ጥሪ ስታቀርብ ቆይታለች። ሩሲያ ከዩክሬን ግዛቶች እንድትወጣ የሚጠይቀው የዩክሬን ፕሬዚዳንት ዜሌንስኪ የሰላም እቅድ የማይሳካም ብለዋለች። ፊሊፒንስ በጉባኤው ላይ እንደምትሳተፍ ትላንት ሰኞ ያስታወቀች ሲሆን የዩክሬን ፕሬዚዳንት ዜሌንስኪ ስለምትሰጠው ድጋፍም አመስግነዋል። ዜሌንስኪ እሁድ ዕለት ሲንጋፖር ውስጥ በተካሄደው የጸጥታ ጉባኤ ላይ ባደረጉት ንግግር ቻይና በስዊዘርላንድ የሰላም ጉባኤ ላይ ሌሎች አገሮች እንዳይገኙ ተጽዕኖ በማድረግ ሩሲያ ጉባኤውን ለማክሸፍ የያዘችውን ሙከራ በመርዳት ላይ ናት ሲሉ ተናግረዋል። ቻይና በዩክሬን ጦርነት ጉዳይ ገለልተኛ እንደሆነች ስትናገር እንጂ ከሩሲያ ጋር የንግድ ግንኙነቷ እያደገ በመሆኑ ሞስኮ የምዕራባውያን ማዕቀቦችን እንድትቋቋም እድል ሰጥቷታል። ይህ በእንዲህ እንዳለ ጣሊያን ሁለተኛ ዙር የአየር ጥቃት መከላከያ አቅርቦት ለዩክሬን ሳትልክ እንደማትቀር ተነግሯል። በተያያዘ ዜና የዩክሬን ዩናይትድ ስቴትስ አንዳንዶቹ የጦር መሳሪያዎቿን አስመልክታ ያስቀመጠችውን ገደብ በከፊል ማንሳቷን ተከትሎ ሌሎችም አጋሮች ወታደሮቿ ሩሲያ ግዛት ያሉ ኢላማዎችን እያጠቁ ተጨማሪ ነጻነት እንዲሰጡላት ጥሪ አቅርባለች። በሌላ በኩል የስዊዘርላንድ ፓርላማ ለዩክሬን ሊሰጥ የታቀደውና የ5.58 ቢሊዮን ዶላር የእርዳታ መዋጮ የብድር ገደባቸው ይጥሳል በማለት ከልክሏል። አድማጮቻችንና ተመልካቾቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የቲያንመን አደባባይ ጭፍጨፋ 35ኛ ዓመት ዛሬ እየታሰበ ነው። በዓለም ዙሪያ ከ12 በሚበልጡ ከተሞች ዛሬ ማክሰኞ 35ኛው የቲያንመን አደባባይ ጭፍጨፋ መታሰቢያ እየተካሄደ ነው። በቻይናና ሆንግ ኮንግ ደግሞ ባለሥልጣናቱ በሲቪል ማህበረሰብ ቡድኖች ላይ ብርቱ ቁጥጥር በማድረግ ላይ ናቸው። ከመታሰቢያ ዕለት ቀደም ብሎም የሆንግ ኮንግ ባለሥልጣናት 8 ሰዎችን በማኅበራዊ መገናኛዎች ላይ ባወጧቸው ይዘቶች ምክንያት አስረዋቸዋል። ከታሰሩት መካከል ታዋቂው የሰብአዊ መብት ጠበቃው ቻው ሃንግ ይገኝበታል። ሃንግ እንደ አውሮፓውያን አቆጣጠር በ2020 በሆንግ ኮንግ ቪክቶሪያ ፓርክ የሻማ መብራት መታሰቢያ በማደራጀታቸው መታሰራቸው ይታወሳል። ቤጂንግ ከዚህ በቀደሙ ዓመትም በሆንግ ኮንግ ባጸናቸው አወዛጋቢ የጸጥታ ሕግ በስፍራው የቲያንሚን አደባባይ ጭፍጨፋ መታሰቢያ እንዳይካሄድም መከልከሉ አይዘነጋም። በርካታ የቤጂንግ ደጋፊ ድርጅቶች በተከለከለ የሻማ መብራት መታሰቢያ ምትክ ቪክቶሪያ ፓርክ መናፈሻ የምግብ ድግስ ዝግጅቶች እያካሄዱ ሲሆን አንዳንድ የመብት ተሟጋቾች ምጸት አድርገውም ተመልክተውታል። በመጨረሻም ደቡብ ኮሪያ ድንበሯ ላይ ወታደራዊ እንቅስቃሴ ልትቀጥል ነው። ደቡብ ኮሪያ ከሰሜኗ ጎረቤቷ ጋር ውጥረቱን ለመቀነስ በሚል ያደረገችውን ስምምነት ሙሉ በሙሉ ማገዷን የመከላከያ ሚኒስቴር ባለሥልጣናቱ አስታውቀዋል። ይህ እርምጃ ሶል ከፒዮንግያንግ ጋር በሚያዋስናት ድንበሯ ላይ ወታደራዊ እንቅስቃሴዎች እንድትቀጥል ይፈቅድላታል። በፕሬዚዳንት ዮን ሱኪዮል ዩንታ የተወሰደው ውሳኔ ፒዮንግያንግ ሰዎች የጸዳዱትን ጨምሮ ብዛት ያለው ቆሻሻ የተሞሉ ፊኛዎች ወደ ደቡብ ኮሪያ መላኳን ተከትሎ እየወሰደችው ያሉ ምላሽ አካል መሆኑን ተመላክቷል። ደቡብ ኮሪያ ውጥረት ማብረጃ ስምምነቷን መሰረዟን ድንበሩ ላይ የጥይት ተኩስ የሚጨምር የጦር ልምምድ እንድታደርግና ወደ ሰሜን ኮሪያ በድምፅ ማጉያ ፕሮፓጋንዳ እንድትለቅ ይፈቀድላታል። ባለፈው ሳምንት ፒዮንግያንግ የላከቻቸው በመቶች የሚቆጠሩ ፊኛዎች የተጫኑት ቆሻሻ በመላው ደቡብ ኮሪያ በየመንገዱና በየመኖሪያ ቤቱ ደጃፍ ዘርግፈውታል። ፒዮንግያንግ ባሎኖችን የላከቻቸው አንድ የታወቁ ደቡብ ኮሪያዊ ሰብአዊ መብት ተሟጋች ጸረ ሰሜን ኮሪያ በራሪ ጽሑፎችን በባሉን በመላካቸው ለመበቀል መሆኑን ተናግራለች። አድማጮቻችንና ተመልካቾቻችን የምሽቱ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ሀብታሙ ልመልሳችሁ።
አስማማዋዬ ነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ እንዲሁም በዌብ ቅንብሩ ደግሞ አበባዮ ገበያው አብረውኝ ያመሻሉ። ዝግጅቶቻችን ከራዲዮ በቴሌቪዥን መደበኛ ሞገዶቻችን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ዕለቱ አበይ ርዕሳችን ይሻገር። የህዝብ ተወካዮች ምክር ቤት በአመጽ ተግባር ላይ ተሳትፈዋል የተባሉ ፓርቲዎች ዳግም ህጋዊ ዕውቅና እንዲያገኙ የሚያስችል የአዋጅ ማሻሻያ በዛሬው ዕለት አጽድቀዋል። የፍትህ ሚኒስትሩ ዶክተር ጊዲዮን ጢሞቴዎስ አዋጁ አገራዊ ምክክሩን ታሳቢ በማድረግ መሻሻሉን ገልጸዋል። በዚህም ህወሓትና በአመጽ ተግባራት ሲሳተፉ ነበሩ የተባሉ ፓርቲዎችን እንዲሁም በትጥቅ ግጭት ውስጥ ያሉ ቡድኖችን ወደ ምክክር ሂደቱ ለማምጣት መታለሙን ተናግረዋል። በአዋጁ ማሻሻያ ላይ ከምክር ቤት አባላት የድጋፍና የተቃውሞ አስተያየቶች ተሰንዝረዋል። ኬኔዲ አባተ ዝርዝሩን ይዟል።
የህዝብ ተወካዮች ምክር ቤት ዛሬ ማክሰኞ ግንቦት 27 ቀን 2016 ዓ.ም ባደረገው መደበኛ ስብሰባ በአመጽ ተግባር ውስጥ ሲሳተፉ የቆዩ የፖለቲካ ቡድኖች ወደ ህጋዊ እንቅስቃሴ ለመመለስ በሚስማሙበት ወቅት እንደ ፖለቲካ ፓርቲ ሊመዘገቡ እንዲችሉ ተደርጎ በተሻሻለው የምርጫ አዋጅ ላይ ተወያይቶ አጽድቆታል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ማሻሻያን ለምክር ቤቱ ያቀረቡት የመንግስት ተጠሪ ሚኒስትር አቶ ተስፋዬ በልጅጌ ማሻሻያው ያስፈለገበትን ምክንያት አስረድተዋል።
በሀገራችን የምርጫ ህግ ከህጋዊና ሰላማዊ የፖለቲካ እንቅስቃሴ ማዕቀፍ ውጪ ሲንቀሳቀሱ የቆዩ የፖለቲካ ቡድኖች በሰላማዊ መንገድ ለመንቀሳቀስና ለዴሞክራሲያዊ ስርዓት ግንባታ የበኩላቸውን አስተዋጽኦ ለማበርከት ፍላጎት በሚያሳዩበት ጊዜ እነዚህን አካላት ህጋዊ የፖለቲካ ፓርቲ አድርጎ ለመመዝገብ የሚያስችል ስርዓት የለንም። በመሆኑም ይህንን የሚመለከት ድንጋጌ ማካተት አስፈላጊ ሆኖ ተገኝቷል።
ማሻሻያው በነባሩ አዋጅ 3 አንቀጾች ላይ የተደረገ ሲሆን በእነዚህ አንቀጾች ስር 4 ንዑሳን አንቀጾች ተጨምረዋል። በማሻሻያው መሰረት በአመጽ ተግባር ውስጥ የተሳተፈ አንድ የፖለቲካ ቡድን ይህን ተግባር ማቆሙና ህገ መንግስታዊ ስርዓትን አክብሮ ለመንቀሳቀስ መስማማቱ በሚመለከተው የመንግስት አካል ከተረጋገጠ በልዩ ሁኔታ እንደ ፖለቲካ ፓርቲ ሊመዘገብ ይችላል። ማመልከቻ ባቀረበ በ15 የስራ ቀናት ውስጥ ቦርዱ ምዝገባውን እንደሚፈጽም በማሻሻያው ላይ ተመልክቷል። በአዋጁ ማሻሻያ ላይ ከምክር ቤት አባላት የተቃውሞና የድጋፍ ድምጾች ተሰምተዋል። አስተያየት የመስጠትና ጥያቄ የማንሳት እድል ካገኙ 8 አባላት ውስጥ 7ቱ ማሻሻያውን ደግፈዋል። የአዋጁ መሻሻል ሰላማዊ የፖለቲካ እንቅስቃሴን የሚያበረታታ እንደሆነም አንስተዋል።
ድርጅቶችም ፖለቲካ ፓርቲዎችም ወደ ሰላማዊ መንገድ የሚመለሱ ከሆነ አስቀጥማችሁ ጦርነት ውስጥ ገብታችሁ ነበር፣ ግጭት ውስጥ ገብታችሁ ነበር፣ አሁን ብትመለሱም አንቀበልም ማለት የሰላም መንገድ አይደለም። ስለዚህ መንግስት ለሰላም ያለውን ጽኑ ፍላጎት ኢቨን ሌሎችም በዚህ መልክ ያሉ የተደራጁ ወደ ሰላም ለመመለስ ትልቅ መንገድ ይከፍታል ተብሎ ይታሰባል።
የአዋጁን መሻሻል የተቃወሙት የአማራ ብሔራዊ ንቅናቄ አብን ፓርቲ ተወካዩ አቶ ሙሉቀን አሰፋ አዋጁ የተሻሻለው ህወሓትን ታሳቢ በማድረግ መሆኑን ጠቅሰው የተቃውሟቸውን ምክንያት አስረድተዋል።
ይህ አዋጅ የምናሻሽለው እስካሁን በጦርነት ውስጥ ወይም የጠመንጃ አፈሙዝ አንስተው በቆዩ ሰዎች ላይ የነሱን ወደ ሰላማዊ መንገድ ለማምጣት ነው። ይሄ ነገር እየተዘጋጀ ያለው ይሄ ደግሞ በዋነኝነት ለህወሓት የሚያገለግል እኔ እንደሚመስለኝ ማለት ነው። ህወሓት ደግሞ ዛሬም ጦርነት ላይ ነው። እንደገና ደግሞ በሰላማዊ መንገድ ተመዝግቦ በኢትዮጵያ ፖለቲካ ላይ እንዲሳተፍ መፍቀድ ከአፋር ህዝብና ከአማራ ህዝብ ጋር መጣላት ነው ብዬ አስባለሁ።
የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በሰጡት ማብራሪያ አዋጁን ማሻሻል ያስፈለገው አገራዊ ምክክሩንና ተያያዥ ተግባራትን ታሳቢ በማድረግ እንደሆነ ገልጸዋል። በዚህም ህወሓትን ጨምሮ በአመጽ ተግባር ሲሳተፉ የነበሩ ፓርቲዎችንና በግጭት ውስጥ ያሉ ቡድኖችን በሂደቱ ለማሳተፍ መታለሙን ተናግረዋል።
ይሄ አዋጅ ለህወሓትም ይሁን በትግራይ ክልል ይሁን በቤኒሻንጉል እስካሁን በተደረጉ የሰላም ስምምነቶች መሰረት
ወደ ህጋዊ ሰላማዊ ፖለቲካዊ እንቅስቃሴ ይመለሳሉ ብለን ተስፋ ያደረግን ላለነው ፓርቲዎች እንዲሁም በሌሎች ክልሎችም በግጭት በሚስተዋልባቸው ክልሎችም እየተንቀሳቀሱ ያሉ ቡድኖች ድርጅቶች እነሱ ወደ ሀገራዊ ምክክር መድረኩ ለመምጣት ወደ ሰላማዊ እንቅስቃሴ ለመምጣት ይፈልጉ ለሁሉም መንገድ እንዲከፍት በር እንዲከፍት ተደርጎ የተዘጋጀ እንደሆነ አጽንኦት መስጠት ፈልጋለሁ።
ከምክር ቤት አባላት በጥያቄ መልክ ከተነሱ ነጥቦች መካከል በአመጽ ከተሳተፉ በኋላ ወደ ህጋዊ እንቅስቃሴ የሚመለሱ ፓርቲዎችን ተጠያቂነት የሚመለከት ይገኝበታል። ለዚህም ዶክተር ጌዲዮን ምላሽ ሰጥተዋል።
የፖለቲካ ቡድን ኃይል መሰረት ያደረገ የአመጽ ተግባር ውስጥ የተሳተፈ እንደሆነ አመጽ ባስነሳበት ወቅት የጠፋው ንብረት የጠፋው የሰው ህይወትን ጭምር በዚህ በሽግግር ፍትህ ወቅት እነዚህ በሽግግር ውስጥ የነበሩ ፓርቲዎች የሚጠየቁበት አግባብ ይኖራል ወይ?
ይሄ አዋጅ አላማው ምህረት መስጠት፣ ይቅርታ ማድረግ ወይም ተጠያቂነትን ማስቀረት አይደለም። በህገወጥ መንገድ በኃይል በአመጽ ሲንቀሳቀሱ የነበሩ ቡድኖች ወደ ህጋዊ ወደ ፖለቲካዊ ወደ ህጋዊ ወደ ሰላማዊ የፖለቲካ እንቅስቃሴ እንዲመለሱ ሁኔታዎችን ማመቻቸት ነው። ከተመለሱ በኋላ ግን በግጭት አውድ ውስጥ ለፈጸሟቸው ጉልህ የህግ ጥሰቶች እንዴት ነው ተጠያቂ መደረግ ያለባቸው የሚለውን በተመለከተ በቅርቡ የጸደቀ የሽግግር ፍትህ ፖሊሲ አለ።
በዚህ መልኩ ውይይት የተደረገበት የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ማሻሻያ በሁለት ተቃውሞ በአንድ ድምጽ ተአቅቦ በአብላጫ ድምጽ ጸድቋል። የሚኒስትሮች ምክር ቤት ባለፈው ሳምንት አርብ ግንቦት 23 ቀን በአዋጁ ማሻሻያ ላይ ተወያይቶ ለህዝብ ተወካዮች ምክር ቤት መምራቱን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በኤክስ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ሰላምን ለማጠናከር አንድ ትክክለኛ እርምጃ ነው ሲሉ ውሳኔውን አድንቀው ነበር። ህወሓት ኃይልን መሰረት ያደረገ የአመጻ ተግባር ላይ ተሳትፏል በሚል ምርጫ ቦርድ ጥር 10 ቀን 2013 ዓ.ም ባስተላለፈው ውሳኔ የፓርቲው ህጋዊ ሰውነት መሰረዙ ይታወሳል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ በህዝብ ተወካዮች ምክር ቤት ከሰፈረበት የሽብርተኝነት መዝገብ ከሁለት አመታት በኋላ የተሰረዘው ፓርቲው ትግራይ ክልል የነበረው ጦርነት በሰላማዊና ህገ መንግስታዊ መንገድ እንዲፈታ ከፌደራሉ መንግስት ጋር ስምምነት ላይ መደረሱን ጠቅሶ የቦርዱ የቀደመ ውሳኔ እንዲነሳለት ሚያዝያ 28 ቀን 2015 ዓ.ም ያቀረበው ጥያቄ ተቀባይነት ሳያገኝ ቆይቷል። ይህን በመቃወም ህወሓት በተለያዩ ጊዜያት መግለጫ መስጠቱን መዘገባችን ይታወቃል። አቶ ጌታቸው የካቲት ወር ላይ በሰጡት መግለጫ ህወሓት በድጋሚ ህጋዊ ውቅና እንዲያገኝ ለማድረግ ከጠቅላይ ሚኒስትሩ ጋር መግባባት ላይ መደረሱን ገልጸው ለተግባራዊነቱም የህግ ጥያቄዎች የሚስተካከሉበትን ሁኔታ ለማመቻቸት ተስማምተናል ብለው ነበር። ዛሬ በጸደቀው የምርጫ አዋጁ ማሻሻያ የምርጫ ቦርድ በልዩ ሁኔታ የመዘገበውን የፖለቲካ ፓርቲ ለሁለት አመታት ልዩ ክትትል እንዲያደርግበትና ጉልህ የህግ ጥሰት ከፈጸመ ከመዝገባ እንዲሰርዘው ስልጣን ተሰጥቶታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ኮሬ ዞን ሴት ተማሪዎችን በመጥለፍ ወንጀል እጃቸው እንዳለበት የተጠረጠሩ 12 ግለሰቦች መታሰራቸውን የጎርዳ ወረዳ አስተዳደር አስታውቋል። በዞኑ በተለይ ችግሩ ጎልቶ በሚታይበት የጎርካ ወረዳ አሁንም ድረስ በጠላፊዎች ተወስደው ያልተገኙ አዳጊ ሴት ተማሪዎች እንዳሉበት የወረዳው ፖሊስ ገልጸዋል። የወንጀሉ ዋና ተዋናዮች እንዳልተያዙና በሕግ ፊት እንዳልቀረቡ ያመለከቱት ቤተሰቦቻቸው ፍትህ እንዲሰጣቸው ጠይቀዋል። የዚህን ጉዳይ ዝርዝር ዮናታን ዘብዴውስ ይዟል።
በደቡብ ኢትዮጵያ ክልል ኮሬ ዞን ሴት ተማሪዎችን በመጥለፍ ወንጀል የተጠረጠሩ ግለሰቦችን ለመያዝ ጥረት የተደረገ መሆኑን ያስታወቁት የጎርካ ወረዳ ዋና አስተዳዳሪ አቶ አገኘው በቀለም በጠለፋው ተባብሯል የተባሉም 12 ግለሰቦች ተይዘው መታሰራቸውን ለአሜሪካ ድምፅ አስታውቀዋል።
አንደኛ ከህዝብ ጋር መተማመን ፈጥረናል። ከዛ በኋላ ወንጀለኞችን አድነው ለህዝብ የማቅረብ ስራ ነው አሁን እየተሰራ ያለው። እስካሁን ባገኘነው መረጃ መሰረት አሁን በህግ ከለላ ስር ያሉት 12 ናቸው። ወደሁም ለእኛ መረጃ የደረሰውን እኛ ሁለት ልጃገረዶች የጠለፉትንም ተባባሪዎችንም ቁጥጥር ስር አውለናል። ከዛ ውጪ እኛ ጋር የደረሰ አቤቱታ የለም። የሁለቱን ጠላፊዎችን ግን ቁጥጥር ስር አውለናል።
ተጠለፉ ከተባሉ ሴት ተማሪዎች ውስጥ የስምንተኛ ክፍል ተማሪ አንዷ ስትሆን ከጠለፈችበት ከአርባ ቀናት በኋላ ጠፍታ ወደ ቤቷ መመለሷን አጎቷ ተናግሯል። የተማሪዋና የአጎቷን ስም ከታሪኳ አንጻር አየር ላይ ከመዋል ተቆጥበናል። ወንጀሉን ፈጽመዋል የተባሉ የልጃቸው ጠላፊዎች እስከ አሁን ከተሰወሩበት አለመያዛቸውን በመጥቀስ የመንግስትን ትኩረት አናሳ ነው ሲሉ ይተቻሉም።
ዋና ወንጀለኞች አልተያዙም። ጠላፊዎቹ የጠለፋ ተባባሪዎቹ ሳይሆን ቤተሰቡ የአባት ወይ ለሽምግልና የሄዱ ሰዎች ናቸው እንጂ ሌሎቹ አልተያዙም። ይሄ አንዳንዶቹም ያው እዛው ናቸው እንደተጠለፉ። እዛው አንዷ እዛው መድኃኒት ናት፣ አንዷም ዱልቤ ናት። ያ ሄዱ እንደሱ ራሱ ያስለቅቁ አልቻሉም። ያው የተለያየ ቦታ ያው የተጠለፈ ነው። በተለይ ደጋማ አካባቢዎች ከዳይከዳ እስከ ሀይሎ የተወሰነ እስከ ዳርባም አንዳንድ ሰዎች አሉ ያው የሚጠለፉ። ግን በተለይ ከዳይከዳ እስከ ሀይሎ ይሄ ካርማ ቆሬ የተወሰነ ቦታዎች አሉ። አሁን የኛዋ የተጠለፈችው ኖርማል ነው። የጠፍታ ስትመጣ እኛ ያመጣ ነው። ፖሊስ ጣቢያም እስከ ፊቲ የዞን ፊቲ ድረስ የወሰድናት።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከአንድ ወር በፊት ባወጣው ሪፖርት በኮሬ ዞን 24 ሴቶች ተጠልፈው መወሰዳቸውን ማስታወቁን መዘገባችን ይታወሳል። ፓርቲው በዞኑም ባለፉት ሁለት ተከታታይ ዓመታት የተጠለፉ 24 ሴቶችን በስም ዝርዝር በማስደገፍ ለኢትዮጵያ ሰብአዊ መብቶች ኮሚሽን በደብዳቤ ማስገባቱን በዘገባችን ላይ መገለጹ አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐዋሳ ቅርንጫፍ የሴቶች ጠለፋ ጥቆማ እንደደረሰውና ክትትል ያደረገ መሆኑን ቪኦኤ አረጋግጧል። የተጠለፈችው ወጣት ያለ ፍላጎቷ በተደጋጋሚ መደፈሯን የተናገሩት አጎቷ ልዩ ልዩ የሕክምና ምርመራዎችን ማድረጓን ተናግሯል። እርግዝና ተፈጥሮ ነበር ያሉት አጎቷ ጽንሱን ስለማቋረጧም አስረድ
መጀመሪያ አሳክመናል። አሁን ቀረውንም ያው ለማሳከም እየጣር ያለ ነው። ተደፍራለች። ሕክምና ባለሙያዎች ጥረት ያደረጉ ነበር። አርግዛ ነበረች።
ወንጀሉን ለማስቆም ማህበረሰብ አቀፍ ንቅናቄው እንዲጀመር የምክር ቤት አባላትና የህግ አካላት ሚና የጎላ ጫና ማሳደራቸው ሲጠቀስ በተጀመረውም ህዝባዊ ንቅናቄ ሁለቱ ሴቶች ከጠላፊዎቻቸው ነጻ መውጣታቸውም ታውቋል። በዞኑ የጠለፋ ወንጀል በተስፋፋበት የጎርካ ወረዳ አሁንም ድረስ የታገቱ አዳጊ ሴት ተማሪዎች እንደሚገኙ ፖሊስ አስታውቆ ለማስለቀቅም ጥረት እየተደረገ እንደሚገኝ ጠቁሟል። የዞኑ አስተዳደር በወንጀሉ ፈጻሚዎች ላይ አስተማሪ የሆነ ቅጣት እንደማይወስድ የተጠላፊው አጎት ተችተው ሴቶች ልጆቻቸውን ወደ ትምህርት ቤት ለመላክ መቸገራቸውን ያስረዳሉ።
አካል እኮ የለም። አሁን በዞን ፊት ግፍት ነው እንጂ እነሱ እኮ ራሳቸው ተባብሮ መያዝ ቢፈልጉ የትም አመልጥም እኮ። አሁን እዛ ባዳ የሚባልበት አለ የሚባልበት ወንጀለኛ ያመልጣል ብግን አናስብም። መቼም እዛው ናቸው። የዛኛዎቹም እዛው መዳኔ የት ነው ወንጀለኞች የሚሆኑት? ዱልቤ፣ ወንጮ፣ ዳይከታ ብዙ ጣም ተጠላፊ እኮ ያለው እነ ይፋ ስለወጡ ነው እንጂ ሌሎች ብዙ ልጃገረዶች አሉ በየመንገድ እየተደፈሩ ያሉት እየተጠለፉ ያሉት። ዝም ዝም ባሉ መጣል ወንጀሉ የተባባሰ መጣው ብዬ አስባለሁ።
የወረዳው የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ብሩክ አየለ ግን ይህንን አይቀበሉትም። የወንጀሉ ዋና ተዋናዮች የተያዙ እንዳሉ ኃላፊ ጠቅሰው ህጋዊ እርምጃ እንደሚወሰድባቸው ማስታውቀዋል።
ዋናዎችም የተያዙ አሉ፣ ጠላፊዎች የተያዙ አሉ፣ ተባባሪዎቻቸውም ደግሞ የተያዙ አሉ። እና አሁን እስከገመገምኩኝ ድረስ 12 የሚሆኑ ተጠርጣሪዎች ተይዘው 8 ምናምን ነው የሚቀረው ባለኝ መረጃ፣ አሁናዊ መረጃው ማለት። ስለዚህ ወደ ፍርድ ሂደት ውሳኔ ያገኘ እንኳን ባይኖርም የተያዙ ሰዎች አሉ። ጠላፊዎች ተብሎ የተያዙ ሰዎች አሉ። ደግሞ ዋና ጠላፊው ለክሬ ነው የተጠለፈችው ተብሎ የተያዙ ሰዎችም አሉ።
በኮሬ ብሔረሰብ ዘንድ በጠለፋ የሚፈጸም ጋብቻ በጎጂ ልማዳዊ ድርጊት ተፈርጆም የቀረ ስለመሆኑ ከዞኑ አስተዳደር ያገኘነው መረጃ ያስረዳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብዴውስን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ ኢትዮጵያ ጋምቤላ ክልል እንሻገራለን። በጋምቤላ ክልል ኢታንግ ልዩ ወረዳ ከ20 ቀናት በፊት ባጋጠመ ግጭት ከቀያቸው የተፈናቀሉ 11,000 ሰዎች እስካሁን እርዳታ አለማግኘታቸው ተገለጸ። የተፈናቃዮቹን ሁኔታ አስመልክተው ለአሜሪካ ድምፅ አስተያየታቸውን የሰጡ የአካባቢው ነዋሪዎች ተፈናቃዮቹ ከ20 ቀናት በላይ ለሆነ ጊዜ የምግብና የመጠለያ እርዳታ ስላላገኙ ለችግር መዳረጋቸውን አስረድተዋል። የጋምቤላ ክልል አደጋ ስጋት ስራ አመራር ቢሮ በበኩሉ ተፈናቃዮቹ በቅርቡ እርዳታ ይደርሳቸዋል ብሏል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ይዟል።
ባለፈው ግንቦት 4 ቀን 2016 ዓ.ም ምረት በጋምቤላ ክልል ኢታንግዲዮ ወረዳ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰከሰው ግጭት ከቀያቸው የተፈናቀሉ 11000 የሚደርሱ ሰዎች እስካሁን ድረስ የመጠለያና የምግብ እርዳታ እንዳላገኙ ቱት ጊል የተባሉ ያካባቢው ነዋሪ ለአሜሪካ ድምጽ ተናግረዋል።
እስካሁን ምንም የደረሳቸው እርዳታ የለም። እነሱ ደግሞ በጣም ተሳቀዩ። ምክንያቱም ከካቹ ተዘርፈዋል፣ ከፍያቸው ደግሞ ይጠፋሉ። ከዛ ደግሞ የተገደሉ ያሉ ከከብቶች ማለት ነው። እካቸው ተወስዷል። ምክንያቱም ግሎ ነው የሄዱት ነው አሽሮት ማለት ነው። የምግብ ችግር በጣም የበዛ ነው ያለች። አብዛኞቹ ዛፍር ነው የሚቀመጡ። ሌሎች ደግሞ ያው ዘበድ ካለ ከዘበድ ጎን ይቀምጣሉ። ያው ዝናብ ሲመጡ በጣም አስቸጋሪ ሁኔታ ነው የነበረው። በዝናብ ጊዜ ማለት ነው። በጣም አስቸጋሪ ነው።
ስለ ተፈናቃዮቹ ሁኔታ የነገሩንና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ሌላ አስተያየት ሰጭም ተፈናቃዮቹ በኢታንግ ልዩ ወረዳ ውስጥ ማሮልና ሉዌልቱት በሚባሉ ቦታዎች መጠለላቸውን ጠቁመው ላለፉት 22 ቀናት ያገኙት እርዳታ አለመኖሩን ገልጸዋል። የአካባቢው ህብረተሰብ ግን የቻለውን ያህል እንደሚያግዛቸው ተናግረዋል።
የተፈናቃዮቹ ህይወት ያው የምትሰቃዩ ነው። ከብቶቻቸውና ሌሎች ንብረቶቻቸው ተዘርፎ ስለነበረ እርዳታ በመጠባበቅ ላይ ነው። እነሱ የሚበሉት ኖርማሊ ከዘመዶች በዚህ ሰው በግሉ ሄዶ በቃ እንደዚህ ስለተቸገርኩኝ እርዳታ ስጡም የሚሉ ሰዎች አሉ። ከጋምቤላ ሆነም ከኢታን ከላሬም ዘመድ ያለባቸው ሰዎች እንደዛ ሂፓ የሚለምኑበት ሁኔታ አለ። ማህበረሰብ ብቻ ነው ይህንን እርዳታ የሚሰጣቸው እና የክልሉ መንግስት በእነዚህ ተፈናቃዮች እርዳታ ብሎ እንዲደርስላቸው ምንም ርብርብ ያደረገ ነገር የለም።
ስለዚህ ጉዳይ ማብራሪያ እንዲሰጡ በአሜሪካ ድምፅ የተጠየቁት የጋምቤላ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ ጋድቤል ሙን በበኩላቸው ለተፈናቃዮቹ እስካሁን የደረሰ እርዳታ እንደሌለ ጠቅሰው የእርዳታ ስርጭት በቅርቡ እንደሚጀመር አመልክተዋል።
መንግስት የራሳቸው ዝግጅት ያደረገ ነው። ከወረዳ የተፈናቃዮች ቁጥር ለእኛ ትልቆ ለሚመለከተው ክፍል ፎርዌርድ አድርገናል። መንግስታዊና መንግስታዊ ላልሆነ ድርጅቶችን የጋራ ጥናት አድርገን ከዋና መስሪያ ቤቶቻቸው ጥያቄ አቅርበን እየጠበቅን ነው ያለው። ክልሉ መንግስት ደግሞ የራሳቸው ውሳኔ በቅርብ ይወሰናሉ። ለምን በእኛ በኩል የሚፈለገው ምግብነትና ምግብ ነሽ ያልሆነ ስላቀረብ ነው በክልሉ መንግስት የራሳቸው ውሳኔ ይወሰናሉ።
በዚህ ጊዜ እርዳታ ማግኘት ይጀምራሉ የሚል እቅድ አለ?
አለ። በቅርብ ጊዜ እርዳታ እንደሚገኝ ይቀዳል።
ተፈናቃዮቹ ቀያቸውን ጥለው ሲሰደዱ ምግብና መጠለያን ጨምሮ ልዩ ልዩ ድጋፍ እንደሚያስፈልጋቸው ያነሱት አቶ ጋድቤል ሙን አሁን ባለው ሁኔታ ብዙ ነገር ስለሚጎድል የእርዳታ ድርጅቶች እገዛ እንዲያደርጉ ጠይቀዋል።
በኢማርጀንሲ ረስፖንስ ላይ ትንሽ ችግር ስለሚታይ እነዚህ መንግስታዊ ላልሆነ ድርጅቶችን ራሳቸው በአስቸኳይ ወደ ተግባር እንዲገቡ ምልክት ለመተላለፍ።
በኢታንግ ልዩ ወረዳ ፑልኮት ቀበሌ የተፈናቀሉት ሰዎች እርዳታ በጊዜ ስላላገኙና በመጠለያም ችግር የተነሳ የተወሰኑት ወደ ቀያቸው መመለስ መጀመራቸውን የመጀመሪያው አስተያየት ሰጪ አቶ ቱት ጊል ተናግረዋል። እዚያም ቢሄዱ የሚበላ ነገር የላቸውም፣ ምክንያቱም ንብረታቸው ሁሉ ተዘርፈዋል፣ ተቃጥለዋል ይላሉ አስተያየት ሰጪው። በኢታንግ ልዩ ወረዳ ተከስቶ በነበረው ግጭት 11 ሰዎች መገደላቸውንና 23 ደግሞ መቁሰላቸውን የክልሉን የሰላምና ጸጥታ ቢሮ ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። ወደ ቀጣዩ ዘገባችን ስንሻገር የሶማሊያና ኢትዮጵያን ጉዳይ ይመለከታል። ሶማሊያ የኢትዮጵያ ወታደሮች ለቀው እንዲወጡ ጠይቃለች። በሶማሊያ አፍሪካ ህብረት የሽግግር ልዑክ አትሚስ የስራ ዘመኑ በመጪው ታህሳስ በሚያበቃበት ጊዜ ሁሉም የኢትዮጵያ ወታደሮች ሀገሪቱን ለቀው እንዲወጡ እንደሚጠብቅ የሶማሊያ ብሔራዊ ደህንነት አማካሪ አስታውቋል። እንግዶ ወልዴ አጭር ዘገባ አለው።
የሶማሊያ የብሔራዊ ደህንነት አማካሪው ሁሴን ሼክ አሊ በቅርቡ በሀገሪቱ ብሔራዊ መገናኛ አውታሮች እንዳስተላለፉት መልእክት ከሆነ በዓለም አቀፍ አጋሮች ድጋፍ በመዋቅር ላይ ባለው አዲስ የአፍሪካ ህብረት ልዑክ ውስጥ የኢትዮጵያ ወታደሮች አይካተቱም። አዲሱ ልዑክም በእንደ አውሮፓውያን አቆጣጠር 2025 ለአንድ ዓመት እንደሚያገለግል አስታውቀዋል። የጸጥታ አማካሪው አስተያየት የመጣው የኢትዮጵያ ወታደሮች ከሶማሊያ ለቀው መውጣት የአልሻባብ ነጦኞችን የሚጠቅም እንደሚሆን የአገሪቱ አንዳንድ ክልላዊ ባለሥልጣናት በመናገር ላይ ባሉበት ወቅት ነው። ሁሴን ሼክ አሊ ጀምረው እንዳሉት ውሳኔው በኢትዮጵያና በራስ ገዟ ሶማሊላንድ በያዝነው የአውሮፓውያኑ ዓመት መጀመሪያ ላይ የወደብ አገልግሎትና የባህር ኃይልን በተመለከተ ላደረጉት የመግባቢያ ስምምነት የተሰጠ ምላሽ ነው። ስምምነቱ ሉዓላዊነቷን የሚጋፋ እንደሆነ በመግለጽ ሶማሊያ ተቃውማለች። የኢትዮጵያ መከላከያ ኃይሎችን በተመለከተ ያለን አቋም ግልጽ ነው። ኢትዮጵያ ሉዓላዊነታችንን፣ ድንበራችንንና የፖለቲካ ነጻነታችንን መጣሷን እስከቀጠለች ድረስ ሰላምና ደህንነትን ለማምጣት በምናደርገው ጥረት ውስጥ እንደ አጋር ልናያት አንችልም ሲሉ ሁሴን ሼክ አሊ በኤክስ ማህበራዊ መድረክ ላይ መልእክታቸውን አስፍረዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር አቃል አቀባይ የሆኑት አምባሳደር ነብዩ ተድላ ወቅታዊውን የሶማሊያ ባለስልጣናት አስተያየት በተመለከተ ለቪኦኤ በሰጡት ምላሽ ጉዳዩ በአፍሪካ ህብረትም ሆነ በተባበሩት መንግስታት ድርጅት ገና ውይይት ያልተደረገበት ነው ሲሉ ተናግረዋል። መንግስት ጉዳዩን በተመለከተ በይፋ የደረሰው ነገር እንደሌለም አስታውቀዋል።
ገና በጣም ኤርሊ ስቴጅ ላይ ነው ያለው። የዓለም አቀፍ የሰላም ማስከበር ሂደት ሶማሊያ ላይ ያለው በአፍሪካ ህብረትና በተባበሩት መንግስታት ድርጅት ኢንዶርስመንት የሚገባ ነው። በአፍሪካ ህብረት የሰላምና ጸጥታ ምክር ቤት በኩል እንደዚሁም ደግሞ በተባበሩት መንግስታት የጸጥታው ምክር ቤት በኩል በዚህ ጉዳይ ላይ ገና ውይይት አልተጀመረም። ፖስት አድሚስ ከአድሚስ በኋላ በሶማሊያ ውስጥ የሚሰማራው ዓለም አቀፍ ፎርስ ምን አይነት አወቃቀር፣ ምን አይነት ኮንሰፕት ኦፍ ኦፕሬሽን፣ ከየት ከየትኛው ሀገራት በምን አይነት ብዛት በምን አይነት ያው የዚህ የፒስኬፒንግ እንትኖች አሉ፣ ፎርማሊቲስ አሉ። እኛም ፎርማሊቲስ በምን መልኩ ይሆናል፣ ማን ነው ድጋፍ የሚያደርግለት የሚለው በሙሉ ገና ውይይት አልተጀመረም። ውይይት ባልተጀመረበት ቀጣይ ምን አይነት አቋም ይያዛል የሚለው ነገር ባልተወሰነበት እንደዚህ አይነት ነገር መንግስት ለመንግስት በሚደረግ ኦፊሻል ኮሚኒኬሽን ነው እንጂ በሶሻል ሚዲያ ላይ በሚወጡ ግለሰባዊ አስተያየቶች የሚወሰን አይደለም። እኛ አይተነዋል፣ ግን ኦፊሻሊ የደረሰንም ነገር ስለሌለ ለጊዜው እኛ ምንም የምንለው ነገር የለም።
ሁሴን ሼክ አሊ ለሮይተርስ እንዳሉት የያዝነው የሰኔ ወር ከማለቁ በፊት ወይም የልዑኩ የስራ ጊዜ ከመጠናቀቁ በፊት የመግባቢያ ስምምነቱ የማይሻር ከሆነ ሁሉም የኢትዮጵያ ወታደሮች ሀገሪቱን ለቀው መውጣት አለባቸው ብለዋል። የሶማሊያ የውጭ ጉዳይ ሚኒስትር አሊ ኦማር በበኩላቸው አሁን እንደሚታየው የፖለቲካ ድባብ ከሆነ የኢትዮጵያ መከላከያ የአፍሪካ ህብረት ልዑክ አካል መሆን አይችልም ብለዋል። የኢትዮጵያው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሶስት ወራት በፊት በአገሪቱ ብሔራዊ ቴሌቪዥን በሰጡት ቃለ መጠይቅ 60 በመቶ የሚሆነውን የሶማሊያ ቆዳ ስፋት የሚቆጣጠሩት የኢትዮጵያ ወታደሮች መሆናቸውንና እነርሱ ባይኖሩ የፌዴራል መንግስቱ በሞቃዲሹ መቀመጥ እንደማይችል ተናግረው ነበር። በሶማሊያ የሚገኙ ክልሎች ወታደሮቻቸውን እንደሚያምኑና እነዚህንም ክልሎች አሳልፈው እንደማይሰጡ ፊልድ ማርሻሉ ተናግረው ነበር።
የሶማሌ ክልሎች አሉ። ክልሎች ከፍተኛ እምነትና ተስፋ ጥበቃ ያደርግልናል ብሎ የሚያስቡት እና የሚወዱት የኢትዮጵያ መከላከያ ሰራዊት አሁን እንጃ እነዚህን ህዝቦች እኛ ለቀን ብንወጣ ማን ይጠብቃቸዋል የሚል ነገር እኛኑ ያስጨንቀናል። ምክንያቱም ህዝቡ አምኖናል፣ ብዙ አመት ከኛ ሰራዊት ጋር ኖሯል፣ እምነት ጥሎብናል። እንውጣ ካልከው አብረህ ነው የሚወጣው ይላል። ክልሎቹን አሳልፈን ለጠላት አንሰጥም። የመንግስት የራሱ ጉዳይ እንደዛ ነው የሶማሌ ሚሽን የማየው ማለት ነው።
በአሁኑ ወቅት በሺህ የሚቆጠሩ የኢትዮጵያ ወታደሮች በሶማሊያ ይገኛሉ። 3000 የሚሆኑት በአፍሪካ የሽግግር ልዑክ ውስጥ ተሳታፊ ሲሆኑ ከአምስት እስከ 7000 የሚሆኑት ደግሞ በሁለቱ አገራት የጸጥታ ስምምነት መሰረት የተሰማሩ ናቸው። ከቪኦኤ የሶማሊኛ ቋንቋ አገልግሎትና ከሮይተርስ ለተገኘው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
እንግዶ ወልዴን ለቀደመው ዘገባ አመሰግናለሁ። አሁን ደግሞ ወደ ሶማሊያ ጎረቤት ሀገር ኬንያ እንሻገራለን። ኬንያ ውስጥ ስልጠና የሚካሄዱ የብሪታንያ የጦር ሰራዊት ተፈጽሟል የተባለው የሰብአዊ መብት ጥሰት በኬንያ ምክር ቤታዊ ኮሚቴ እየተመረመረ መሆኑ ተገለጸ። ምክር ቤታዊ ኮሚቴው ከ10 አመታት በፊት ተጀምሮ እስካሁን ምርመራ ያልተቋጨውን የአንድ ሴትን ህልፈት ጨምሮ የመብት ጥሰቶችን ፈጽሟል ስለተባሉት ወታደሮች ከነዋሪዎች ለመስማት ወደ ማዕከላዊ ኬንያ አምርተዋል። ምክር ቤቱ ኮሚቴውን አቋቁሞ የማጣራት ስራውን የጀመረው ተፈጽሟል በተባሉ የሰብአዊ መብት ጥሰቶች የብሪታንያን የጦር ሰራዊት ተጠያቂ እንዲያደርግ የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ባቀረበው ጥያቄ መሰረት እንደሆነ ታውቋል። መሐመድ የሱፍ ከናይሮቢ ላከልን ዘገባ ቆንጅታ ይታሰማናለች።
የኬንያ ፓርላማ የመከላከያና የውጭ ጉዳዮች ኮሚቴ አባላት በላይፒኪያና በሳምቡር ወረዳዎች ጉብኝት ጀምረዋል። የጉዟቸው ዓላማም በአካባቢው የብሪታንያ ወታደሮች አድርሰዋል ስለተባሉት የሰብአዊ መብት ጥሰቶች የነዋሪዎችን አቤቱታ ለመስማት ነው። ባለፈው ሳምንት ማክሰኞ ምርመራውን የጀመረው ኮሚቴው በብሪታንያውያኑ የጦር ሰራዊት አባላት የማሰልጠኛ ካምፖች አካባቢ ያለ ጥንቃቄ በተቀመጡ ፈንጂዎች ዘመዶቻችን ሞተውብናል ያሉ ነዋሪዎችን ስሞታ አድምጧል። በብሪታንያውያኑ መኮንኖች ወከባ፣ የማሰቃየት አድራጎት፣ የዘፈቀደ እስርና ግድያም ደርሶብናል ያሉ ነዋሪዎችን ቃልም ተቀብለዋል። የኮሚቴው ሊቀመንበር ኔልሰን ኮች የላይኪፒያ እና የሳምቡሩ ወረዳ ነዋሪዎች ያቀረቧቸውን አቤቱታዎች ሲዘረዝሩ
ያነጋገርናቸው ነዋሪዎች ሎልዳይጋ ሂልስ አካባቢ በተለያዩ ቦታዎች ብሪታንያውያኑ ወታደሮች እሳት አቀጣጥለው ቁጥቋጦዎችንና አንዱን የዱር አራዊት መጠበቂያ እንዳላቃጠሉት፣ እንስሳቱ ተደናግጠው እየሸሹ ሰው ወደሚኖርባቸው አካባቢዎች በመግባት ብዙ ሰው ላይ የአካል ጉዳት ማድረሳቸውንና መግደላቸውን ነግረውናል። ውሃችን ተበክሎብናል ብለውናል። በቃጠሎው ምክንያት መታመም የጀመሩ ነዋሪዎችም እንዳሉ ሰምተናል።
እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም መጋቢት ወር ውስጥ በሎልዴጊያ የዱር አራዊት መጠበቂያ ውስጥ የብሪታንያ ወታደሮች የስልጠና እንቅስቃሴ ሲያደርጉ በተነሳ ቃጠሎ ለበርካታ ቀናት ቀጥሎ እንደነበረ ይታወሳል። የአካባቢው ነዋሪዎች ደህንነት ተሟጋች ጀምስ ሙዋንጊ ወታደሮቹ በውሃ ማቆሪያ ጣቢያዎች አደገኛ በሆኑ መሳሪያዎች ስልጠና እንዲያካሂዱ ስለምን እንደተፈቀደ ገርሞኛል ብለዋል።
ሎልዳይጋ ብዙ ምንጮች ያሉበት ቦታ ነው። የጦር ሰራዊቱ በማያውቀው የኬሚካልና የመርዝ መሳሪያ እዚህ ቦታ ጋር እንዲሰለጥን ለምን ይፈቅዳሉ?
የኬንያ ፓርላማ ምርመራውን የከፈተው የሀገሪቱ ብሔራዊ የሰብአዊ መብት ኮሚሽን ባቀረበው ጥያቄ መሰረት መሆኑ ተነግሯል። ኬንያ ከብሪታንያ መንግስት ጋር ባላት የመከላከያ ትብብር ስምምነት ብሪታንያ በየዓመቱ ለስልጠና 10,000 የሚሆኑ ወታደሮችን ወደ ኬንያ ለመላክ ትችላለች። የኬንያ መንግስት ሲናገር በሀገሪቱ የብሪታንያ ወታደሮች ማሰልጠኛ ጣቢያ መኖሩ ለ3,000 ኬንያውያን የስራ ዕድል ፈጥሯል። ለኢሲዮሎ፣ ለላይኪፒያ እና ለሳምቡሩ ወረዳዎች ኢኮኖሚ $45 ሚሊዮን ገደማ እንዳስገኘም ነው መንግስት ያመለከተው። የአጣሪ ኮሚቴው ሊቀመንበር ኮች በብሪታንያ የጦር ሰራዊትና በሌሎችም የመንግስት ተቋማት ጉዳት ደርሶብናል የሚሉ ዜጎችን አቤቱታ አድምጠን የሰብአዊ መብት ጥሰት ተፈጽሞ እንደሆነ እናጣራለን ብለዋል።
You must remember that this is the one side of the story that we've listened to.
እስካሁን የሰማነው ያንዱን ወገን ስሞታ ብቻ መሆኑን ማስታወስ ያስፈልጋል። የብሪታንያ የጦር ሰራዊት ማሰልጠኛ ጣቢያን እንጎበኛለን። በአካል ሄደን መረጃዎቹን እንቀበላለን። ይህ ከፍተኛ ምርመራ ነው። እንዲህ ባለ ምርመራ የሚሰጥ ውሳኔ በኬንያ ከፍተኛ ፍርድ ቤት ከሚሰጥ ውሳኔ ይቆጠራል።
በኬንያ የብሪታንያ ከፍተኛ ኮሚሽን ቃል አቀባይ ለፈረንሳይ የዜና ወኪል በሰጡት ቃል መስሪያ ቤታቸው በምርመራው እንደሚተባበር አመልክተዋል። እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ.ም አግነስ ዋንጂሩ የተባለች ወጣት ሴት የተገደለች ሲሆን የገደሏት የእንግሊዝ ወታደሮች ናቸው የሚል ውንጀላ ቀርቧል። እስከ 2019 ዓ.ም ድረስ ስለ ግድያው ምርመራ ሳይከፈት የቆየ ሲሆን በኋላም በተካሄደው ምርመራ የተገኘው ውጤት ፈጽሞ ለሕዝብ ይፋ ሳይደረግ ነው የቀረው። ከሁለት ዓመታት በፊት ሰንዴይ ታይምስ የተባለ ጋዜጣ አንደኛው የእንግሊዝ ወታደር ለጓደኛው የ21 ዓመቷን አግነስን ማዕከላዊ ኬንያ ውስጥ የገደልኳት እኔ ነኝ ብሏል የሚል ዘገባ አውጥቶ ነበር። ይህንኑ ፍንጭ ተከትሎ የኬንያ ፖሊስ ምርመራውን እንደገና ሊከፍት መወሰኑን አስታውቆ ነበር። የዋንጂሮ ቤተሰቦች ምክር ቤታዊው ኮሚቴ ጉዳዩን ብርቱ ትኩረት እንዲሰጠውና ብሪታንያዊ ወታደር ሕግ ፊት እንዳይቀርብ የሚደረጉ መሰናክሎችን እንዲያስወግድ ተማጽኖ አቅርበዋል። ኬንያ ውስጥ ወንጀል የሚፈጽሙ እንግሊዛውያንን የመክሰስ ስልጣንን አስመልክቶ ሁለቱ ሀገሮች ውጥረት ውስጥ እንደገቡ ተሰምቷል። በሌላ በኩል አንዳንዶቹ ተፈጽመዋል የተባለው ወንጀል ሰለባዎች ካሳ መቀበል የጀመሩ ሲሆን ብዙዎቹ የተሰጣቸው ካሳ ከጠየቁት ያነሰ እንደሆነ ነው የተገለጸው። ኮሚቴው የክትትሉን ሪፖርት ለፓርላማው ምልአተ ጉባኤ ያቀርባል። ኬንያ ከብሪታንያ መንግስት ጋር ያላትን የመከላከያ ትብብርም እንደሚመረምር ተገልጿል።
ቆንጅታዬን አመሰግናለሁ። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ40 ደቂቃ ነው። እኛ ባለንበት ዩናይትድ ስቴትስ ቀኑ 8 ሰዓት ከ40 ደቂቃ ሆኗል። በዚሁ ወደ ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እንሻገራለን። ዶናልድ ትራምፕ የሪፐብሊካንን ፓርቲ ወክለው ለፕሬዚደንትነት የሚወዳደሩ የመጀመሪያው የወንጀል ብይን የተወሰነባቸው እጩ በመሆን በዚህ ሳምንት ወደ ምረጡኝ ዘመቻቸው ተመልሰዋል። የአሜሪካ ድምፁ ቃል አቀባይ ስካት ስተርንስ መራጮች በምርጫ ዘመቻቸው ወቅት ስለ ትራምፕ የጥፋተኝነት ብይን ያላቸውን ምላሽ ቃኝተዋል። ኤደን ገረሞት አስደምጠናለች።
የዶናልድ ትራምፕ ደጋፊዎች የቀድሞ ፕሬዝዳንት በጎርጎሮሳውያኑ 2016 ምርጫ ላይ በህገወጥ መንገድ ተጽዕኖ ለማሳደር ባደረጓቸው 34 ህገወጥ የንግድ መዝገቦችን የማጭበርበር እቅዶች ወንጀለኛ መሆናቸው በተበየነባቸው በማግስቱ በኒውዮርክ ትራምፕ ታወር ደጃፍ ላይ ማበረታቻ ማድረጋቸውን ቀጥለዋል። በከተማዋ ቼልሲ ሰፈር ነዋሪ የሆኑት መራጭ ኒኮላስ ዋነር ብይኑ አሰቃቂ ነው፣ ለሀገሪቱ ትራምፕ ለሁለተኛ ጊዜ ያስፈልጓታል ብለዋል።
ለአራት ዓመታት ያህል ስራ ላይ በነበሩበት ጊዜ አሁን ያለውን የመሰለ ጦርነት፣ የምጣኔ ሀብት መላሸቅና የዋጋ ግሽበት አልነበረም። ስለዚህ እኔ የምፈልገው እንዲመለሱና ስራቸውን እንዲሰሩ ነው።
የሜሪላንዱ መራጭ አርኬዲ ላፒደስ ትራምፕ የፍርድ ሂደቱ ተጭበርብሯል ማለታቸው ለሪፐብሊካን ፓርቲም ሆነ ለሀገር የሚጠቅም አይደለም ብለዋል።
ይህ ፓርቲ በምርጫ እናምናለን ብሎ ዶናልድ ትራምፕን እስካልተው ድረስ ምንም የሚፈጠር ነገር የለም። በፍርድ ቤቶች እናምናለን፣ ፍርድ በሚሰጡ ዳኞች እናምናለን፣ ምክንያቱም ወገኖቻችን አሜሪካውያን ናቸው። ፓርቲው በጅምላ የአሜሪካንን እሴቶች ሲሸጥ እስካላየው ድረስ ከእንግዲህ ሪፐብሊካንን አልመርጥም።
መራጭ ማርጋሬት ባርንስ በከባድ የወንጀል ክስ ውስጥም ቢሆን ትራምፕ ከጆ ባይደን የበለጠ እምነት የሚጣልባቸው ናቸው ይላሉ።
ባይደን አስመሳይ መስለው ነው የሚሰሙኝ። የእርሳቸው ሐሰተኛ አዛኝነት መልካም አዛውንት እንደሆኑ አድርገው ታሪኮችን ሲናገሩ ታውቃላችሁ፣ ልክ ሰው ሰራሽ ነገር ነው። አላምናቸውም። ቅንነት የጎደላቸው ናቸው። ከትራምፕ ጋር ደግሞ እንደ ፈንጅ ናቸው። ትራምፕ ምንም እንኳን የሚናገሩት ነገር ጸባጫሪ ሊሆን ቢችልም የበለጠ አምናቸዋለሁ።
በኮሎራዶ መራጭ ሉዳ ጎሎድኒክ የትራምፕ ጥፋተኝነት ብይን ተገቢ ነው ያለች ሲሆን የምርጫ ቅስቀሳቸውን እንደሚጎዳም ተስፋ አድርጋለች።
ስለ ሴቶች የሚናገሩበት መንገድ፣ ሌሎች ሀገራትን የሚያዩበት መንገድ፣ ራሳቸው ስደተኛ ገብተው ሲያበቁ ስለ ህገወጥ ስደተኞች የሚናገሩበት መንገድ ሁሉ አዎ ይመስለኛል እላለሁ። ረጅም መንገድ እየመጣ ያለውን ነገር አግኝቷል።
በኔቫዳ መራጭ ኪት ዴይተን ብይኑ በምርጫቸው ላይ ምንም አይነት ተጽዕኖ እንደማይኖረው ተናግረዋል።
እኔ አሁንም ዶናልድ ትራምፕን ነው የሚመርጠው። ሁሉም ነገር ቀልድ ሆኗል ብዬ አስባለሁ። ለሀገራችን እፈራለሁ። ቢራ አብረውኝ እንዲጠጡ ወይም ወደ መጠጥ ቤት ጎራ ብለው አብረውኝ እንዲሆኑ አልጋብዛቸውም። ነገር ግን ጉዳዩ ያ አይደለም።
ወደ የትኛውም ፓርቲ ሊያዘሙ ከሚችሉ ግዛቶች መካከል በፔንስልቬኒያ ፍርዱ የትራምፕ ደጋፊዎችን ቁጥር ሊያሳድግ ይችላል ሲልም መራጭ ጄፍሪ ነስቢት ተናግሯል።
ለአሜሪካ ሕዝብ እሳቸውንና እንቅስቃሴያቸውን በሕዝብ አስተያየት የበለጠ ሆኖ መገኘቱ ውጤታማ ያደርጋል ብዬ አስባለሁ። እንደሚመስለኝ ይህ ፍርድ በመጪው ምርጫ ድምጻቸው በኃይል ወጥተው እንዲመርጡና የበለጠ ጠንከር ያለ እርምጃ እንዲወስዱ ላነሳሳቸው ይችላል ብያስባለሁ።
Reuters IPSOS የተሰኘውን የህዝብ አስተያየት ተመርኩዞ 90% የተመዘገቡ ሪፐብሊካኖች አሁንም ትራምፕን ይደግፋሉ ሲል አመልክቷል። ሁለቱ እጩዎች መሰረታቸውን ይዘው ገለልተኛ መራጮችን ማሸነፍ በሚችሉበት የቅርብ ጊዜው ምርጫ ላይ የተቀሩት 10% ሪፐብሊካኖች ትራምፕን የመምረጥ እድላቸው አነስተኛ መሆኑ ለውጥ ሊያመጣ ይችላል። ለስካት ስተርንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ያደመጣችሁ ያላችሁት ከአሜሪካ ድምጽ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ ልንሻገር ነው። በዚህ አጋማሽ የምናስደምጣችሁ የመጀመሪያው መሰናዶው ትምህርት ነው። ኢትዮጵያዊ አሜሪካዊው አዳጊ ወጣት ሁለተኛ ደረጃ ትምህርቱን በአስደናቂ ውጤት በማጠናቀቅ በዓለም አቀፍ ደረጃ ክብር በሚሰጣቸው 7 አይቪ ሊግ ትምህርት ቤቶች ተቀባይነት አግኝቷል። በመጪው የትምህርት ዘመን በሃርቫርድ ዩኒቨርሲቲ የዓለም አቀፍ ግንኙነት ትምህርቱን የሚጀምረው ኢታን ፍጹም ርስቱ ኤስቲ በተሰኘው የተማሪዎች የቀለም ትምህርት የብቃት ፈተና የመጨረሻውን ከፍተኛ 1600 ውጤት በማምጣት በዩናይትድ ስቴትስ በየዓመቱ ፈተናውን ከሚወስዱ ከ2 ሚሊዮን ተፈታኞች ከፍተኛውን ውጤት ካስመዘገቡ 100% ተማሪዎች ውስጥ አንዱ መሆኑን ችሏል። ስመኝሽ የቆየ ኢታንና ቤተሰቦቹን አነጋግራ ተከታዩን ዘገባ ልካልናለች።
Ethan Ristu, Silver Spring, Maryland. Refugee Action Team, BSA, International Relations Club, Mandarin Club, heading to Harvard University.
ከሜሪላንድ ግዛት ጆርጅታውን ፕሪፓራቶሪ ትምህርት ቤት የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ያጠናቀቀው ኤታን ፍጹም ርስቱ በዓለም አቀፍ ደረጃ ከፍተኛ ክብር ከሚሰጣቸው 8 የአይቪ ሊግ ዩኒቨርሲቲዎች ውስጥ ባመለከተባቸው 7 ዩኒቨርሲቲዎች ተቀባይነት አግኝቷል። ሃርቫርድ፣ ዬል፣ ፕሪንስተን፣ ኮሎምቢያ ብራውን፣ ኮርኔልና ፔንሲልቫኒያ ዩኒቨርሲቲ። ዩኒቨርሲቲዎቹ ውሳኔያቸውን ባሳወቁበት ቀን ኤታን ኮምፒውተሩ ፊት ተቀምጦ የተሰማውን ስሜት እንዲህ ይገልጻል።
So the way it worked is all of the Ivies came out on the same day.
ሁሉም የአይቪ ሊግ ትምህርት ቤቶች ውጤት የሚያሳውቁት በአንድ ቀን ነው። ከዛ በፊት የሌሎች ኮሌጆች ውጤትን አውቄ ስለነበረ የነሱንም ውጤት ለማወቅ ጓጉቼ ነበረ። እየከፈትኩ ያለው ውጤቱ በዚህ መልኩ ይሆናል ብዬ አልጠበቅኩም ነበረ። ነገር ግን አንዱን ከፈትኩና ተቀብለውኛል ብዬ ተደሰትኩ። ከዛ ቀጥሎ ያለውን ስከፍትም ተቀብለውኛል። መጨረሻ ላይ የሆነውን ማመን አቅቶን ነበረ።
ከአይቪ ሊጎቹ ትምህርት ቤቶች በተጨማሪ እንደ ጆርጅ ታውንና ዲዩክ ዩኒቨርሲቲ የመሳሰሉ ሌሎች ከፍተኛ ውቅና ያላቸው 5 የአሜሪካ ዩኒቨርሲቲዎችም ኤታንን ተቀብለውታል። የኤታን ምርጫ ግን ሃርቫርድ ዩኒቨርሲቲ በመሆኑ በመጪው አዲስ የትምህርት ዘመን የዩኒቨርሲቲውን ዓለም አቀፍ ግንኙነት የትምህርት ክፍል ይቀላቀላል። የወደፊት ህልሙ ደግሞ ህግ ማጥናት ነው።
I think late April I went to their campus.
ባለፈው ሚያዝያ ወር ላይ ዩኒቨርሲቲውን ሄጄ ጎብኝቻለሁ። ብዙ ተማሪዎችንም ተወቅያለሁ። በዩኒቨርሲቲው ስር የሚገኘው የኢትዮጵያና ኤርትራውያን ማህበር በጣም ደስ ይላል። እኔ ግን ከትምህርት ቤቱ በጣም የወደድኩት ውስጣቸው ያለውን ተነሳሽነት ነው። ያየኋቸው በሙሉ ትልቅ ዓላማ ያላቸውና ትልቅ ቦታ ለመድረስ የሚጥሩ ናቸው። ዓለም ላይ ማሳካት የሚፈልጓቸው ትልልቅ ሐሳብ አሏቸው። እኔ ደግሞ ራሴን በእንደነዚህ አይነት ሰዎች መክበብ ነው የምፈልገው።
ይህ ብቻ አይደለም። ኤታን ሁለተኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎች ወደ ኮሌጅ ከመግባታቸው በፊት የሚፈተኑትን የትምህርት ብቃት መለኪያ ወይም SAT ፈተና 1600 በማግኘት የመጨረሻውን ከፍተኛ ውጤት ካገኙ እንደ የፌስቡክ ባለቤት ማርክ ዙከርበርግ ያሉ ጥቂት ግለሰቦች መካከል አንዱ መሆኑም ችሏል። በዩናይትድ ስቴትስ በየዓመቱ ፈተናውን ከሚወስዱ ከ2 ሚሊዮን በላይ ተፈታኞች ውስጥ ከፍተኛውን ውጤት የሚያስመዘግቡት 100% የሚሆኑት ብቻ ናቸው።
በፈተና ክፍል ውስጥ በነበርኩበት ወቅት እንዴት እንደምገልጸው አላውቅም፣ ግን ጥሩ ስሜት ይሰማኝ ነበር። ለየት ያለ ስሜት ነው። ከፈተናው በፊት አስቀድሜ ብዙ ልምምድ አድርጌያለሁ። በኢንተርኔት ላይ ማግኘት የቻልኩትን ብዙ የሙከራ ፈተናዎች ሰርቻለሁ። ጠዋትም ማታም ትምህርት ቤት ከመሄዴ በፊትም ቅዳሜና እሁድም በቃ ባገኘሁት ጊዜ ሁሉ የሙከራ ፈተናዎችን ወስዳለሁ። ነገር ግን ዋና ፈተናውን የወሰድኩ ቀን ጥሩ ስሜት ነበረኝ። አባቴ ከፈተናው ቦታ ሊወስደኝ ሲመጣና እንዴት ነበር ፈተናው ሲለኝ 1600 የማገኝ መስለኛል አልኩት። ስቀልድ ይሁን ታውቆኝ አላውቅም፣ ግን ብዙ ጊዜ ለራሴ ከፍ ያለ ግብ አስቀምጣለሁ። በኋላ ውጤቱን ሳገኘው ግን ማመን አልቻልኩም።
ከ2 አስርት ዓመታት በፊት ወደ አሜሪካ ከመጡ ኢትዮጵያዊ ወላጆቹ የተወለደው የ18 ዓመቱ ታዳጊ ኤታን ያገኘው ስኬት የልፋታቸው ዋጋ መሆኑን አባቱ አቶ ፍጹም ርስቱ ይናገራሉ።
በተወሰነ ደረጃ ጠብቀዋል። አሁን ለምሳሌ ትንሽ ወደ ኋላ እንዳለገ ያረገኝ ነገር ምንድነው? early decision አፕላይ አድርጎ ነበር ለየው early decision early decision ላይ it's not binding እና deferral ውስጥ ገብቶ ነበር። ትንሽ እሱ ነገር ያዘኝ። ከዛ ብዙም ሆፕ አልነበረ ማለት የተወሰነ ነገሮች ይኖሩት ይችላሉ። አንድ ሁለት ሶስት ላይ ጠፋም ይችላል። ግን ሰባት ፑንም ያገኛል ብዬ አልጠበቅኩም ነበር። ኢቭን የልንም አልጠበቅኩም ነበር። ግን ያው ኤል ኢቭን regular application cycle ውስጥም አክሰፕት አድርገውታል። አዎ ትልቅ ደስታ ነው። ቤተሰብም ትልቅ ልሽ የልፋት ዋጋችንም ነው። የእሱም ልፋት ነው የቤተሰቡም። ይሄ የኛ የኔና የእናቱ ብቻ ሳይሆን የሀያቶቹም ያክስቶቹም ልፋት አለበት።
ኤታን በተወለደበት ወቅት እናቱ የኤሌክትሪካል ኢንጂነሪንግ፣ አባቱ ደግሞ በጤና ኢንዱስትሪው የሜዲካል ኢሜጂንግ ተማሪዎች ነበሩ። በዚህ ምክንያት ዘወትር ከንባብና ከጥናት የማይለዩትን እናትና አባቱን እያየ ያደገው ኤታን ለትምህርት ፍቅር ያደረበት ከልጅነቱ ጀምሮ መሆኑን ነው አባቱ የሚገልጹት።
በሚገርምሽ ሁኔታ እስከ አምስተኛ ክፍል ባለበት እስከ ፓብሊክ ስኩል እስካለበት ድረስ ከትምህርት ቤት ካለው አካዳሚክ ሆምወርክም ወይም ክላስ ወርክም ወይም ስራ ውጪ ብዙ ኤክስትራ ነገሮችን ሰራ ነበር። አባት ብዙ መጽሐፎች በጣም ያነብ ነበር። እንዲያነብ በጣም ገፋው ነበር።
የኤታን ስኬት በትምህርቱ ላይ ብቻ የተገደበ አይደለም። በትምህርት ቤቱ የመሰናክል ሩጫ ተወዳዳሪ ሆኖ ውጤቶች አስመዝግቧል። በትምህርት ቤቱ ኦርኬስትራ ውስጥም ቫዮሊን ይጫወታል። ኤታን የትምህርት ቤቱ የጥቁር ተማሪዎች ማህበርና ዓለም አቀፍ ግንኙነት ክለብ ውስጥ ፕሬዝዳንት ነው። የትምህርት ቤቱን ለስደተኞች መብት የሚያቀነቅን ቡድን በመመስረት እስከ አሜሪካ ምክር ቤት ድረስ ሄዶም ተሟግቷል። ከትምህርት ቤቱ ውጪ ደግሞ በቅድስት ሥላሴ ቤተ ክርስቲያንና በማህበረ ቅዱሳን ውስጥ በበጎ ፈቃደኝነት ከሚያገለግላቸው ተግባራት በተጨማሪ የኢትዮጵያና የኤርትራ ጥምረት ለትምህርት በተሰኘ ተቋም ስር ተማሪዎችን ያስጠናል። ኤታን እነዚህን ሁሉ ከትምህርቱ ጎን ለጎን ማስኬድ የቻልኩት ጊዜን በአግባቡ ስለምጠቀም ነው ይላል።
እኔ በእነዚህ ሁሉ ነገሮች ውስጥ የምሳተፈው የሚያስደስቱኝ ነገሮች ብዙ በመሆናቸው ነው። ለምሳሌ በአብዛኛው የሁለተኛ ደረጃ ትምህርት ቤት ቆይታዬ እሮጥ ነበረ፣ ምክንያቱም መሮጥ እወዳለሁ። ሙዚቃ ስለምወድ ቫዮሊን እጫወታለሁ። የውጭ ክስተቶችና የዓለም ጉዳዮችን ማወቅ ስለምፈልግ ደግሞ የትምህርት ቤታችን ዓለም አቀፍ ክለቦችን እመራለሁ። የጥቁር ተማሪዎች ጉዳይ ስለሚያሳስበኝ የጥቁር ተማሪዎችን ማህበር እመራለሁ። የስደተኞች የተግባር ቡድን ያቋቋምኩት ደግሞ በጣም አስፈላጊ ጉዳይ ስለሆነ ነው። በተለይ ወላጆች ስደተኛ መሆናቸውን ግምት ውስጥ በማስገባት የአቅሜን መርዳት እፈልጋለሁ። ይሄ ደግሞ ለዩኒቨርሲቲው በምናመለክትበት ጊዜ ይጠቅማል። ኮሌጆች ሙሉ ስብዕና ያላቸው፣ ስለ ማህበረሰባቸው የሚጨነቁና ከክፍል ውጭ ተሳትፎ ያላቸው ተማሪዎችን ይፈልጋሉ።
ሳይ ጉዳዮችን በንቃት የሚከታተለው ኤታን በሃርቫርድ ቆይታው ዓለም አቀፍ ጉዳዮችንና መንግስታዊ አስተዳደርን ያጠናል። አንድ ቀን ደግሞ የአሜሪካ ፕሬዝዳንት ሆኖ ሊመረጥ ይችላል የሚለው ሐሳብ ከብዙ ቦታ ይሰነዘርለታል።
That's the question everybody asks.
ብዙ ሰው ይጠይቀኛል። የማደርጋቸው ነገሮች የማደርገው አላማዬ እሱ ሆኖ አይደለም። ምናልባት አንድ ቀን የመንግስት ስልጣን ሊይዝ ይችላል ወይንም ፖለቲካ ውስጥ ገባለሁ። ከሆነ ጥሩ እድል ነው። ነገር ግን ያለፉትን 4 ዓመታት ፊቴ ላይ ባለው ነገር ላይ ነው ያተኮርኩት። እድሉን ካገኘው ግን በእርግጠኝነት በደስታ አቀበለዋለሁ።
አን ዋናው ምኞቱ በሚኖርበት ማህበረሰብ ውስጥ ተጽዕኖ ፈጣሪ መሆን ነው። ለማህበረሰቡ ወኪል መሆንና ከዚህ በፊት ድምጻቸው ባልተወከለበት ቦታ ላይ ድምጽ ሆኖ የሚሟገትላቸው ሰው መሆን ይፈልጋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን።
ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ጋር ስላላችሁ በእጅጉ እናመሰግናለን። በመቀጠል አሉላ ከበደ የፕሮስቴት ካንሰርን የተመለከተ አንድ ዘገባ ያስደምጠናል። ኑሮ በጤንነት ከተሰኘው መሰናዷችን የተወሰደ ነው።
በብሪታንያና ሌሎች በርካታ የአውሮፓ ሀገራት የመሰናክል ሩጫ ውድድሮች ሪከርዶች ባለቤት የሆነው ጆአፒያ እንደ አውሮፓውያን የዘመን አቆጣጠር በ2021 ያልጠበቀው ብርቱ ፈተና ገጥሞታል፣ የፕሮስቴት ካንሰር። አፒያ ከፕሮስቴት ካንሰር ጋር በተዛመደ ያለፈበትን ጎዳና እንዲህ ሲል ያስረዳል።
In a way I'm lucky. I didn't have symptoms.
ባንድ በኩል ሲታይ እድለኛ ነኝ ማለት ይቻላል። ምንም አይነት ምልክት አልነበረብኝም። ስለ ፕሮስቴት ካንሰር ብዙ የማውቀው አልነበረም። አንድ ጓደኛዬ ስልክ ደውሎ ይሄ ካንሰር ይዞኛል አለኝ። ይሄ ካንሰር ይዞኛል ስትል ምን ማለት ነው አልኩት። የእድሜ እኩዮች ነን። ጤናማና በጥሩ የአካል ብቃት ደረጃ ላይ የሚገኝ ሰው ነው። በስፖርቱ ዓለም ስለምትተዋወቅም የሰማው ዜና ክፉኛ አስደነገጠኝ። እርሱ ግን እኔም ሄጄ እንድመረመር አበረታታኝ።
የፕሮስቴት ካንሰር ወንዶች ከሚጋለጡባቸው የካንሰር አይነቶች በብዛት የሚታየው አይነት ሲሆን በዓለም አቀፍ ደረጃም በአጠቃላይ የካንሰር አይነቶች 15% ይይዛል። ላንሴት የሕክምና ሳይንስ መጽሔትና አጋሮቹ ጥናቶችን የሚያካሂዱበት ላንሴት ኮሚሽን በቅርቡ ይፋ ያደረገው አንድ የምርምር ውጤት በ2020 በአንድ ዓመት ዕድሜ የተመዘገበው 1.4 ሚሊዮን የሚደርሰው የፕሮስቴት ካንሰር ተጋላጮች ቁጥር በ2040 ወደ 2.9 ሚሊዮን እንደሚያሻቅብ አመላክቷል። ፕሮፌሰር ኒክ ጄምስ በለንደኑ የካንሰር ምርምር ተቋም የፕሮስቴትና የፊኛ ካንሰር አዋቂና እንዲሁም በሮያል ማርስደን ኤንኤችኤስ ፋውንዴሽን ትረስት የካንሰር ሕክምና አማካሪ ናቸው። ፕሮስቴት ካንሰር በመጪዎቹ ዓመታት ውስጥ የሚያሳየውን ደብዘዝ ያለ እውነታ እንዲህ ይገልጹታል።
በአሁኑ ወቅት በዓመት ቁጥሩ 1.4 ሚሊዮን የሚደርስ ሰው ለፕሮስቴት ካንሰር ይጋለጣል። ይህ ማዝ በመጪው 10ና 15 ዓመታት ውስጥ በጥፍ ያድጋል። ያም ተጨማሪ ሕዝብ ሙሉ በሙሉ ማለት በሚቻል ደረጃ አነስተኛና መካከለኛ ገቢ ባላቸው ሀገራት ውስጥ አዲስ የሚጋለጡ ሰዎችን የሚጠቁም ነው።
መንግስታት ለቅድመ ምርመራና ለሕክምና አገልግሎት የሚበጅ ጠንካራ ስርዓት በመዘርጋት ይህ የተጋላጮች ቁጥር በከፍተኛ ደረጃ የመጨመሩ አዝማሚያ የሚደቅነውን ፈተና ለመቅረፍ በንቃት መዘጋጀት አለባቸው ሲሉ ባለሙያዎች ያሳስባሉ።
ስለዚህ ሰዎች ስለ በሽታው ያላቸውን ግንዛቤ የማሳደጉ ሥራ የጥረቱ ዋነኛ አካል ነው። ከእነኚህም መንገዶች አንዱ የማኅበራዊ ሚዲያንና ዘመናዊ ስልኮችን በመጠቀም መረጃ ማሰራጨትን ሁነኛ መሳሪያ ማድረግ ሲሆን ለዚህም ምክንያቱ በርካቶች እንደ ቲክቶክና ፌስቡክ በመሳሰሉ የማኅበራዊ ሚዲያዎች ተጠምደው የመዋላቸው እውነታ ነው። በአንጻሩ ተገቢ ክትትል ለማድረግም ይረዳሉ። ምክንያቱም በእነኚህ ስማርት ስልኮች አማካኝነት የሰዎችን የሕክምና መረጃ በወጉ መከታተል ስለቻልን ነው።
በዓለሙ የካንሰር መከታተያ ፕሮግራም ግሎባካን አማካኝነት እንደ አውሮፓውያን የዘመን አቆጣጠር በ2020 የተሰባሰበው መረጃ እንዳመለከተው የፕሮስቴት ካንሰር ከሰሃራ በስተደቡብ ባሉ አገራት ከብዛት አንጻር በዓመቱ ውስጥ በምርመራ ከተረጋገጡ የካንሰር አይነቶች ሁሉ ሁለተኛው ሆኗል። ከአንድ ወር ባነሰ የጊዜ ልዩነት ውስጥ ያለፉት የጥቁር አሜሪካውያኑ ሉ ጋሴት ጁኒየር እና የኦጄ ሲምፕሰን ሞት የጥቁር ወንዶች በፕሮስቴት ካንሰር ተይዘው የመሞት አዝማሚያ ከፍ ያለ መሆኑን የሚያስታውስ ደብዛዛ ዜና ነው።
መልካሙ ዜና የክትትል ምርመራ በሚደረግበት ወቅት ፔትስካን በተሰኘው የምርመራ ዘዴ አማካኝነት አስቀድሞ መታወቅ መቻሉ ነው። እናም የፔትስካን ምርመራ ያደረግኩት ካንሰሩ ከፕሮስቴት እጢ ውጪ ተዛምቶ እንደው ለማወቅ ነበር። ምንም አይነት የመዛመት አዝማሚያ ያለመኖሩ ባደረግኩት ምርመራ ተረጋገጠ። ይህም ማለት ከህመሙ ለመዳን መደረግ የሚችል ነገር መኖሩን የሚጠቁምና የተለያዩ የሕክምና አማራጮችንም የሚያጎናጽፍ ነው።
የአፒያ ታሪክ እንደሚያሳየው ታመው ሳይሆን የጤና ሁኔታን ለማወቅ አስቀድሞ የሚደረግ ምርመራ የሕክምና ውጤቱንም በከፍተኛ ደረጃ ያሻሽላል።
አድማጮቻችን፣ እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ አብሬያችሁ ቆየሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ኤልያስ አብሮ ነበረ። ዋና አዘጋጃችን ጽዮን ግርማ ናት። አብራችሁን ስላመሻችሁ በድጋሚ አመሰግናለሁ። መልካም ምሽት። የነገ ሰው ይበለን። Thank you.
Thank you.